の。
ብዙ ሰዎች ታመዋል ወረርሽኝ ነው እስካሁን በደረሰ ሪፖርት ወደ 3756 አካባቢ ሰዎች ታመዋል ነገር ግን እንደ ተላከው ውጤት ሁሉም በዚህ ባዲሹ ወረርሽኝ ታመዋል ማለት አይቻለም
በድሬዳዋ መከሰቱን የጤና ቢሮ ኃላፊ ዶክተር ፉአድ ከድር ናቸው የተናገሩት ቺኩንጉንያ የተባለ አዲስ ወረርሽኝ ነው ከሄንን አስመልክቶ የተናገሩት ነው ዝርዝሩን ባብይ ረስ ይዘናል
በምዕራብ ጉጂ ዞን ገላና ወረዳና በደቡብ ክልል አማሮ ወረዳ ባለፉት 2 ቀናት በደረሱ ጥቃቶች 4 ሰዎች ሕይወት መጥፋቱን የወረዳዎቹ ባለስልጣናት ተናግረዋል። በጥቃቱ 5 ሰዎች መቁሰላቸውም ታውቋል። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ ይቀርባል።
ለምሽቱ ካሉን ዋና ዋና ዜናዎች መካከል ኤርትራ ውስጥ በተከሰከሰ ሄሊኮፕተር አደጋ የሞቱ 4 ሰዎች ባለስልጣናትም አንድ ባለስልጣንን ጨምሮ የቀብር ስነ ስርዓታቸው በዛሬው ዕለት ተፈጽሟል። ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የተሞከረ የኢቦላ መድኃኒት ስኬታማ መሆኑ ተገለጸ። ሌሎችም ዜናዎች ይኖሩናል።
እናስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ነሐሴ 7 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው የስርጭት መሐንዲሱ ኦድሬስ ሪጅስ እስካራሳ ድረስ አብረናችሁ እናመሻለን በቅድሚያ የለቱን ያለም ዜና መግቢያው ላይ እንዳልነው ቺኩንጉንያ የተባለ አዲስ ወረርሽኝ በድሬዳዋ መከሰቱን የከተማይቱ የጤና ቢሮ አስታውቋል። በሽታው ከዚህ ቀደም በአፋርና ሶማሌ ክልልም ታይቶ ነበር ተብሏል። እስካሁን ለበሽታው የተጋለጡ ከሚያሳዩአቸው ምልክቶች ጋር ተመሳሳይ ምልክት የታየባቸው 3756 ህሙማን መገኘታቸውም ነው የተገለጸው። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን።
ምዕራባዊ ኤርትራ አንጃሃይ በተባለ አካባቢ በተከሰከሰው ሄሊኮፕተር አደጋ የሞቱት 4 ሰዎች የቀብር ስነ ስርዓታቸው ተፈጽሟል። በአደጋው ህይወታቸው ካለፉት መካከል አንዱ የፕሬዝዳንታዊ ጽህፈት ቤት አባል ሲሆኑ 3ቱ የኤርትራ አየር ኃይል ባልደረቦች መሆናቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ አጠር ያለ ዘገባ አድርሶናል።
በአደጋው የሞቱት የኤርትራ አየር ኃይል አባሎች ካፒቴን ንጉሰ ናይዝጌ፣ ምክትል መቶ አለቃ ሙሴ ገብረህይወት፣ ጀነራል ኤርክራፍት ተወልደ መድህን እስጢፋኖስ እንዲሁም የፕሬዝዳንት ጽህፈት ቤት አባል የሆነው 50 አለቃ ሽሻይ ተስፋ ማርያም መሆኑን የመንግስት ዜና ምንጮች አመልክተዋል። የሄሊኮፕተር መከስከስ አደጋው ያጋጠመው የብሔራዊ አገልግሎትና የሳዋ ወታደራዊ ማሰልጠኛ 25ኛ ዓመት የብር መታሰቢያ በዓል ስነ ስርዓት ላይ ተሳትፈው ሲመለሱ ባጋጠመው ያልተጠበቀ የአየር ሁኔታ መቀያየር ሄሊኮፕተሯ ከጋራ ጋር ተጋጭታ በመከስከሷ መሆኑን የተገኘው መረጃ ያመለክታል። የቀብር ስነ ስርዓታቸው ፕሬዝዳንት ኢሳያስ አፈወርቂ፣ የመንግስት ከፍተኛ ባለስልጣኖች፣ የማች ቤተሰቦች፣ የስራ ባልደረቦቻቸውና በሺዎች የሚቆጠሩ የአስመራ ነዋሪዎች በተገኙበት ነሐሴ 9/2019 በአስመራ የአርበኞች መቃብር ተፈጽሟል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነን እናመሰግናለን። ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የኢቦላ ህሙማንን ለማከም ጥቅም ላይ የዋሉ ካሉት 4 በሙከራ ላይ የሚገኙ መድኃኒቶች ውስጥ 2ቱ ፍቱንነታቸው በሚገባ መረጋገጡ ተሰማ። በዚህም ምክንያት በበሽታው ለተያዙ ሁሉ እነዚህ መድኃኒቶች ሊሰጡ መሆኑ ተገልጿል። ሬጅን ኢቢ 3 እና ማፕ 114 የተባሉት እነዚህ መድኃኒቶች ያስገኙት ውጤታማነት ሳይንቲስቶቹ መድኃኒቶቹ ላይ የያዙትን ጥናት አቋርጠው ለአንድ አመት በዘለቀው ወረርሽኝ ከ1800 በላይ ሰዎች በሞቱባት በኮንጎ ጥቅም ላይ እንዲውል ማድረግ ላይ እንዲያተኩሩ ሆኗል። የኮንጎ የስነ ህይወትና ህክምና የባዮሜዲካል ምርምር ብሔራዊ ተቋም ዳይሬክተር ዣን ዣክ ሙየምቤ ከእንግዲህ ኢቦላ ተይዞ አለመዳን አከተመ። አሁን የተገኘው ስኬት የብዙ ሺዎችን ህይወት ያተርፋል በማለት ደስታቸውን ገልጸዋል።
የዩጋንዳ መንግስት በኢንተርኔት አማካኝነት የሚሰራጩ ሞራል የጎደላቸውና በጥላቻ የተሞሉ የሐሰት ዜና ወይም ወሬዎች ያላቸውን በሚል ፍርጃቸውን የመቆጣጠር ጥረቶችን ያፋፋመ መሆኑ ተገለጠ። የመንግስቱ ኮሙኒኬሽን ጽህፈት ቤት ካለፈው አመት መጋቢት ወር አንስቶ አንዳንድ የኢንተርኔት አስራጮች ተመዝግበው በአመት $20 እንዲከፍሉ ማዘዙ ይታወሳል። የዩጋንዳ መንግስት በአሁን እርምጃው የቀደመውን ደንቡን በማስፋት እጅግ ግዙፍ ቁጥር ያለው ተከታይ ያላቸውን የዜና ድርጅቶችና የማህበራዊ መገናኛ ተጽዕኖ ፈጣሪዎችን ማስከፈል ሊጀምር ነው ተብሏል። አንዳንድ ጋዜጠኞች፣ ታዋቂ ሰዎች፣ ሙዚቀኞችና አትሌቶችንም ይመለከታል ነው የተባለው። ነቃፊዎች በበኩላቸው እርምጃውን ተቃውሞን ለማፈን የታለመ ብለውታል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጣሊያንና ማልታ ወደባችን አትደርሱም ማለታቸውን በመቀጠላቸው ሁለት መርከቦች ላይ ያሉ ወደ 500 የሚሆኑ ፍልሰተኞችን የያዙት መርከቦች አሁንም ሜዲተራኒያን ባህር ላይ እየዋለሉ ናቸው። የፈረንሳዩ የሕክምና ግብረሰናይ ድርጅት MSF ማለት ድንበር የለሽ ሐኪሞች ትናንት ሰኞ ማታ ባወጣው መግለጫ በአደገኛ ሁኔታ ላይ የነበሩ ተጨማሪ 105 ፍልሰተኞችን ደርሰን ኦሽን ቫይኪንግ መርከብ ላይ አሳፍረናቸዋል ብሏል። በዚህም መርከቡ ላይ ያሉት ቁጥር አሁን ወደ 356 ከፍ ብሏል። ሌሎቹን 150 ፍልሰተኞች ደግሞ አሁንም ፕሮአክቲቫ ኦፕን አርምስ የተባለው የስፔኑ ግብረሰናይ መርከብ ላይ እንደተሳፈሩ ናቸው። ቀኝ ጽንፍ የፖለቲካ አቋም አራማጁ የጣሊያኑ የአገር ግዛት ሚኒስትር ማቴዎ ሳልቪኒ ሁለቱ ፍልሰተኛ ያሳፈሩ መርከቦች ጣሊያን ወደብ እንዳይደርሱ በጽናት መከላከሌን እቀጥላለሁ ማለታቸው ተሰምቷል።
አፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ዋናውን የመንገደኞች ማስተናገጃ በድጋሚ በመቆጣጠራቸው ከሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ የሚነሱ በረራዎች ዛሬም ለሁለተኛ ተከታታይ ቀን ተሰርዘዋል። ተቃዋሚ ሰልፈኞች ወደ ውጪ ተጓዥ መንገደኞችን መቀበያው አዳራሽ እንዳይገቡ ዋናውን በር ዘግተው መከልከላቸውን ተከትሎ የአውሮፕላን ጣቢያው ባለስልጣናት የመንገደኞች አገልግሎቱን በሙሉ አቋርጧል። ህዝቡንም ወደ አውሮፕላን ጣቢያው እንዳይሄድ አሳስቧል። ትናንት ሰኞም በመቶዎች የተቆጠሩ በረራዎች ተሰርዘዋል። አድማ በታኝ ኃይሎች ተቃዋሚዎችን ለመበተን አስለቃሽ ለብልቦ አስለቃሽ ጋዝ ረጭተዋል። ገዳይ ያልሆኑ ጥይቶችንም ተኩሰዋል። ብዛት ያላቸው ተቃዋሚ ሰልፈኞችም መጎዳታቸው ተገልጧል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ሚሼል ባሽለት ባወጡት መግለጫ የሆንግ ኮንግ ባለስልጣናት ከመጠን ካለፈ አድራጎት እንዲቆጠቡና በተቃዋሚዎች ላይ በተረጨው አስለቃሽ ጋዝ ጋር የተያያዙ ድርጊቶችም ምርመራ እንዲካሄድባቸው ነው ያሳሰቡት። የግዛቲቱ መንግስት በትናንትና ክስተት በከፋ ሁኔታ ቆስለው ሆስፒታል የገቡ ሁለት ሰዎችን ጨምሮ 54 ሰዎች ተጎድተዋል ብለዋል። የሆንግ ኮንጉ ተቃውሞ የተቀሰቀሰው በወንጀል ተጠርጣሪዎች ለፍርድ ሂደታቸው ወደ ቻይና እንዲላኩ የሚፈቅድ ረቂቅ ሕግ በመቃወም እንደነበር ይታወሳል። አሁን የተቃዋሚዎቹ የራሳችንን መሪ በነጻና ፍትሃዊ በቀጥታ ራሳችንን ንምረጥ፣ ፖሊሶች የፈጸሟቸው ጭካኔ ድርጊቶችም በነጻ አካል ይመርመሩ ብለው በመጠየቅ ላይ ናቸው።
ባለፈው ሳምንት ቢያንስ 5 ሰዎች በፍንዳታና በቃጠሎ በሞቱበት በሩሲያው አርካንጀሊስክ የባህር ኃይል የሙከራ ጣቢያ አካባቢ የመርዛማ ሬዲየሽን መጠኑ ከፍ ባለ ደረጃ እንደጨመረ የሀገሪቱ የአየር ሁኔታ ክትትል መስሪያ ቤት አስታውቋል። ዛሬ መስሪያ ቤቱ ባወጣው መግለጫ በነጩ ባህር ላይ ባለው መተኮሻ ላይ የተከናወነ ሙከራ አየሩን በመርዛማ የሚሳይል ነዳጅ ብቻ ሳይሆን ምንነቱ ባልታወቀ ሬዲዮ አክቲቭ ቁስ በክሎታል ላሉት ሪፖርቶች ተጨማሪ ማስረጃ ሰጥቷል። ባለፈው ሳምንት ሐሙስ በደረሰው አደጋ ስለሞቱት ሰዎች ቁጥርም ሆነ ስለሙከራው ምንነት ከሩሲያ የአካባቢም ሆነ የፌዴራል መንግስት ባለስልጣናት አሁንም የሚሰሙት መግለጫዎች የተምታቱና አሳሳች መረጃዎችን የያዙ እንደሆኑ እየተነገረ ነው። ክሬምሊን ዛሬ ለመጀመሪያ ጊዜ ጉዳዩን አስመልክቶ መግለጫ ሰጥቷል። ይሁን እንጂ ሙከራው የተካሄደው አንዳንድ ተንታኞች እንደጠቆሙት በአዲሱ ባለ ኒውክሌር ኃይል ሚሳይል ላይ መሆን አለመሆኑን የቤተ መንግስቱ ቃል አቀባይ ዲሚትሪ ፔስኮቭ ይህ ነው የሚባል አዲስ ማብራሪያ አልወጣቸውም። እንደ ድል ሆኖ አደጋ ይመጣል፣ ያሳዝናል። እኛም በአደጋው ህይወታቸውን ያጡትን ጀግኖቻችንን ማስታወስ አለብን ማለታቸውን የሀገሪቱ የዜና ማሰራጫዎች ጠቅሰዋል።
አድማጮች ለሰዓቱ የዓለም ዜና የተበደበ ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እና በአሃዱ ሬዲዮ 94.3 ላይ እንዲሁም በናይል ሳት ከምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የለት አብይ ርዕስ ነው የሚሆነው። ከዚያ አስቀድሞ ግን ቆየት ብለን ከምናቀርባቸው ዝግጅቶች አንድ ሁለቱን ለቅምሻ ያህል እናሰማችሁ።
ድህነትን በፍጥነት ለመቀነስ ከፍ ያለ አቅም ስለሚያስፈልገው በኢኮኖሚ ውስጥ የሚኖረው ሚና መቀነስ ሳይሆን በእውቀት ላይ የተመሰረተ በማድረግ የበለጠ ማሻሻል አለበት። በእውቀት ላይ የተመሰረተ ደግሞ ቆንጆ ምሳሌ የኢትዮጵያ አየር መንገድ ነው። በተጓዳኝም የግሉን ክፍለ ኢኮኖሚ እያዞረበት መቀጠል አለበት።
ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ለዝርዝሩ ሁለተኛው አጋማሽ ተጠብቋቸው።
ከመጠን ያለፈ የስሜት አይነት ንዴት ወይም ክልክ ያለፈ ስጋት ስሜት ወይም ክልክ ያለፈ የድብርት ስሜት ሁሉም ሰው አልፎ አልፎ ሊሰማው ይችላል። ግን አንዳንድ ሰዎች ላይ ይሄ ነገር ተንተቀን ሰዓት በሰዓት ይታያል። ይሄ እንግዲህ ከስነ ልቦናዊ ወይም ከስነ አእምሮ ችግር ይችላል።
መሰረታዊ ችግሩ በደር መግለጽ ለምንድን ነው ይሄ ነገር የመጣው ብዬ አሁን ወደ ኋላ መለስ ብዬ ነው እኔ የሚመስለኝ ትልቁ ምንድነው የግራ መጋባት ወይንም የፍራስትሬሽን ወይንም የደስፐሬት የሚለው እንግሊዝኛው ቃል የሚወክለው።
የፊተኛው እዚህ ዩናይትድ ስቴትስ በሚገኘው የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያና ፕሮፌሰር ዮናስ እንዳለገዳ ናቸው። የተከተሏቸው ደግሞ በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰሩና የበርካታ መጽሐፍት ደራሲው ዶክተር ዋልተ ንጉስ ዳርጌ ናቸው። ሳምንታዊው የሐኪሞን ይጠይቁ ቅንብር በሁለተኛው አጋማሽ ይዟቸው ይመለሳል። አሁን ግን የለቱ አብይ ርዕስ ይቀርባል።
ቺኩንጉንያ የተባለ አዲስ ወረርሽኝ በድሬዳዋ መከሰቱን የከተማዋ ጤና ቢሮ አስታወቀ። በሽታው ከዚህ በፊት በአፋርና ሶማሌ ክልሎችም ታይቶ ነበር ተብሏል። እስካሁን ለበሽታው የተጋለጡ ከሚያሳዩአቸው ምልክቶች ጋር ተመሳሳይ ምልክት የታየባቸው 3756 ህሙማን መገኘታቸውም ተመልክቷል። አዲስ ቸኮል ዝርዝሩን ይዟል።
ቺኩንጉንያ የተባለና ከደንጊ ጋር ተቀራራቢነት ያለው በሽታ በድሬዳዋ መከሰቱን የጤና ቢሮ ኃላፊ ዶክተር ፋርከር ያስታወቁ ሲሆን ይህን ያረጋግጡትም የደም ናሙና ተወስዶ አዲስ አበባ ከተመረመረ በኋላ ነው ተብሏል።
መጀመሪያ የተደረገው ሳምፕል መላክ ነው። አዲስ ነገር ሲከሰት ሳምፕሎች ይላካሉ። ወደ አዲስ አበባ ኢፒኤ 10 ሳምፕሎች ተልከው አራቱ ያው ቺኩንጉንያ ፖዚቲቭ ሆኖ መጥቶልናል። ይሄ ማለት ብዙ ነው። ከአስር አራት ከተገኘ ማለት ብዙ ነው። ሰፊ ኤሪያንም ሊሸፍን ይችላል ማለት ነው በሽታው። ስለዚህ ቶሎ ሪስፖንድ መደረግ አለበት።
እስካሁን ከ3700 በላይ ተመሳሳይ በሽታ ምልክቶች የታዩባቸው ህሙማን በድሬዳዋ ጤና ተቋማት ህክምና ማድረጋቸውን ዶክተር ፏድ ገልጸው የበሽታው ምልክትም ከደንጊ ጋር ተቀራራቢ ነው ብለዋል።
የሚለይበት ሁኔታ ያው በሽታው ከደንጊ ጋር ተመሳሳይ ነው። ነገር ግን መገጣጠሚያ አካባቢ ላይ የሚያሳድረው ተጽዕኖ ከፍተኛ ስለሆነ በጣም የማጠፍ ሁኔታ አለ። በዚህ መለየት የሚቻልበት ነው በሽታው። እንግዲህ ብዙ ሰዎች ታመዋል። ወረርሽኝ ነው። እስካሁን በደረሰ ሪፖርት ወደ 3756 አካባቢ ሰዎች ታመዋል። ነገር ግን እንደተላከው ውጤት ሁሉም በዚህ በአዲሱ ወረርሽኝ ታመዋል ማለት አይቻልም።
በበሽታው እስካሁን የሞተ ሰው አለመኖሩን የተናገሩት ዶክተር ፏድ አቅመ ደካሞች ወይም በሌሎች ተዛማጅ በሽታዎች የተያዙ ካልሆኑ ቺኩንጉንያ በራሱ በዓለም አቀፍ ደረጃም ገዳይ አይደለም ብለዋል። በአሁኑ ሰዓትም በሽታውን ለመከላከል ስለ በሽታው ግንዛቤ ማስጨበጥ ላይ ትኩረት ተሰጥቶ ሰፊ የቅስቀሳ ስራዎች እየተሰራ ነው ተብሏል። የበሽታው ምልክት የታየባቸው ሰዎችን በአፋጣኝ ወደ ሕክምና ተቋማት እንዲሄዱ ነው ዶክተር ፏድ የመከሩት። ወባ፣ ደንግና ቺኩንጉንያ ሁሉም በትንኝ የሚተላለፉ በመሆናቸው በድሬዳዋ ለሶስት ዓመት የሚያገለግልና ኬሚካል የተነከረ 197 ሺህ አጎበር መሰራጨቱንም ከጤና ቢሮ ባለሙያዎች ያገኘነው መረጃ ያመለክታል። በዋናነት ግን ሁሉም በቤቱ አካባቢ ያለ ያቆረ ውሃ እንዲያደርቅ ነው ዶክተሩ የሚመክሩት። ትንኛዋ ሰዎችን የምትነድፈው ቀንቀን በመሆኑ በተቻለ መጠን የተገላለጠ አለባበስ እንደማይመከርና በበሽታው የተያዙትም ወደ ሌሎች እንዳያስተላልፉ በአጎበር ውስጥ እንዲተኙ ነው ባለሙያዎች የሚያሳስቡት። በሽታው ከዚህ በፊትም በ2006 ዓመተ ምህረት ሶማሌ ክልል በዶሎ አዶ በያዝነው አመት ደግሞ በአፋር ክልል እንዲሁም በሰኔ ወር ደግሞ ሶማሌ ክልል ቀብሬ ዳር ከተማ መከሰቱ ተገልጿል። ቺኩንጉኒያ የሚለው ስያሜ በታንዛኒያና በሞዛምቢክ የሚኖሩ ማኮንዴ ከሚባሉ ብሔረሰቦች ቋንቋ የተገኘ ሲሆን ትርጉሙም የሚሰባብር ማለት ነው። ድሬዳዋ ከዚህ በፊትም በ2006 ዓመተ ምህረት በሀገሪቱ ለመጀመሪያ ጊዜ የደንጌ ወረርሽኝ ተከስቶ የነበረ ሲሆን በወቅቱ ግን በሽታው የሚታወቅ ስላልነበር አዲሱ ጉንፋን እየተባለ ነበር ይጠራ የነበረው። በዚህ በሽታም ከ15 ያላነሱ ሰዎች ህይወታቸውን አጥተው ነበር። ሆኖም የደም ናሙና ወደ ምዕራብ አፍሪካ ተልኮ ሲመረመር ደንጌ መሆኑ መታወቁና ከዛን ጊዜ ጀምሮ በድሬዳዋና በሌሎች የሀገሪቱ አካባቢዎች በተደጋጋሚ መከሰት መጀመሩ ይታወሳል። በአሁኑ ሰዓትም በርካታ የከተማ ነዋሪዎች በተመሳሳይ በሽታ ምልክት በመያዛቸው የደንጌ ወረርሽኝ ገብቷል እየተባለ ሲነገር ቢቆይም በተደረገው ምርመራ ግን የቺኩንጉንያ በሽታ ጭምር መሆኑን ማረጋገጡን ነው ጤና ቢሮ ይፋ ያደረገው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሉላ ሌላ የሐኪሙን ይጠይቁ ርዕስ ይሆናል ይመስለኛል ይሄ አዲስ የተከሰተ በሽታ።
ልክ ነው ቆንጂት። እንዲህ እንግዳ የሆኑ የህመም አይነቶች ሲከሰቱ የማደናገርም የማደናገጥም ነገር አላቸው ህመሙ ከሚያመጣው ፈተና በተጨማሪና አሁን አዲስ ቸኮል ጥሩ አድርጎ ዘግቦበታል። ነገር ግን ፈታፈታ ተደርጎ ባለሙያዎች በስፋት እንዲወያዩበት አድማጮችም እንዲረዱ እናደርጋለን።
ልክ ነው። ምልክቶቹን የመከላከል እርምጃዎች ህክምናውን የመሳሰለውን እንግዲህ እንደ ሁልጊዜው ላንተ ነው የምንጥለው።
አመሰግናለሁ።
ወደ መጽሔት ክፍለ ጊዜ እናልፋለን። በምዕራብ ጉጂ ዞን ገላና ወረዳና በደቡብ ክልል አማሮ ወረዳ ባለፉት 2 ቀናት በደረሱ ጥቃቶች የ4 ሰዎች ህይወት መጥፋቱን የወረዳዎቹ ባለስልጣናት ተናግረዋል። በጥቃቱ 5 ሰዎች መቁሰላቸውም ተነግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አድርሶናል።
በምዕራብ ጉጂ ዞን የገላና ወረዳ አስተዳደር የመንግስት ኮሚኒኬሽን ኃላፊ አቶ ገበዩ አዴታ በአካባቢው መሽጓል ያሏቸው ሽፍቶች ባለፉት 2 ቀናት ውስጥ በሲቪሎች ላይ ጥቃት አድርሰዋል። በገላና ወረዳ ክልል ውስጥ 3 ሰዎች ተገድለዋልም ብሏል።
መንገድ እየተጓዙ ያሉ ሰዎች ላይ ጥቃት ያደረሰ ይሄን እንግዲህ አንድ ሰው ሞተ፣ 3 ሰው ቆስሏል።
ከትላንት በስተ ደግሞ ወደ 3 ሰው ተገድሏል የሚል መረጃ አለኝ እና እሱንስ አጣራችሁት?
አዎ፣ እሱም እንደዚህ ነው። ምን ከተመሳሳይ ስለሆነ ከአንድ ቀን ቀደም ብሎ ከዚያ ቀን ነው የተከሰተው። የትኛውንም ብሄር የማይወክል ሽፍታ ተግባር መሆኑም እንግዲህ በተጨባጭ ስጋት ቀጠናም ስለነበረ ይህ አይነት ነገር ነው የደረሰው።
በሌላ በኩል የአማሮ ወረዳም የባህል ቱሪዝምና የመንግስት ኮሚኒኬሽን ኃላፊ ተወካይ አቶ አማራ ክልሉ ኮምቦልቻ በተባለ የገጠር ከተማ ውስጥ በባጃጅ ሲጓዙ የነበሩ 6 ሰዎች ላይ በተከፈተ ተኩስ ዜጎች መጎዳታቸውን ተናግሯል።
በጉጂና በኮሬ ህዝቦች መካከል የተፈጠረውን ሰላም ለማፍረስ በተለይ ያደረጉ ሰዎች ናቸው ክፋት እየፈጸሙ ያሉት። በትላንትና 4 ሰው ነው ቆሰለ፣ 1 ሰው ሞቷል። ከትላንት ወዲያው 3 ሰው ህይወት ከዲላ ማለት ገላና ወረዳ ከኮሬ ወደ አማሮ ሲጓዝ በነበረ መኪና ላይ በተፈጸመ ጥቃት ሹፌሩን ጨምሮ 3 ሰው ህይወት አልፏል። እዛም በኋላ 1 ሰው የቆሰለበት ሁኔታም ያለው አካባቢ ላይ ሸኔ ኦነግ የሚባለው በጣም ከፍተኛ ጥቃት ህዝቡ ላይ እያደረሰን ያለ በተለይ በጉጂና በኮሬ ህዝብ መካከል የተፈጠረውን ሰላም ለማፈን። ስለዚህ ኮረም ሆነ ጉጂ አሁን ገበያ ገብቶ እየተገበያዩ በነበረበት ሁኔታ ላይ ነው አሁን ጥቃቱ እየፈጸሙ ያሉት። ኮረም እየተጠቃ ነው ያለ፣ ጉጂ እየተጠቃ ነው ያለ።
በአጠቃላይ በቀጠናው በተፈጸመው ጥቃት 4 ሰዎች እንደተገደሉና ሌሎች 5 የከባድና ቀላል ጉዳት እንደደረሰባቸውም ታውቋል። የቆሰሉት አማሮ ክልልና አርባ ምንጭ ሆስፒታል ህክምና የተደረገላቸው መሆኑን አቶ አማሬ በስልክ ለቪኦኤ ተናግሯል። ጥቃቱ ከመፈጸሙ ከጥቂት ቀናት በፊትም ምዕራብ ጉጂ ዞን አቋርጦ ወደ አማሮ ሲጓዝ በነበረ የተሽከርካሪ ላይ በተፈጸመ ተመሳሳይ ጥቃት በሲቪሎችና በንብረት ላይ ጉዳት መድረሱንም ገልጸዋል። በዚህ ጥቃት የሞቱ ግለሰቦች የሄርገጨፌ የአማሮና የገላና ወረዳ ነዋሪዎች ሲሆኑ በብሔራቸውም የተለያዩ መሆናቸውም ተናግሯል። የአካባቢው የጸጥታ ኃይል ጥቃት አድራሾቹን ቁጥጥር ስር ለማዋል ምን አይነት እርምጃ ወስደዋል?
ሁለቱ ህዝቦችን አንድነት በተለይ የጠላት ተልእኮ ይታወቃል። ለዘመናት ተቻችለው የኖሩትን ህዝቦች በማተናኮል ህዝብን ከህዝብ ለማጋጨት የሚደረግ ነገር ነበረ። አሁን ደግሞ ከቅርብ ጊዜ ወዲህ ለ3 ዓመታት የቆየውን ችግሮቻቸውን ፈተው የጋራ ሰላም በመፍጠር የጋራ ልማትን ለማካሄድ የተጠናከረ ስራ እየሰሩ ባሉበት ወቅት ሆምብሎ የተሰራ ስራ ነው። አሁን ደግሞ መንግስት እንደ መንግስት ህዝቡ የሁለትዮሽ ግንኙነታቸው ተጠናክሮ እንዲቀጥል መደረግ ያለበት ነገር እየሰራ ነው። እንደ ወረዳችንም ደግሞ ያለው ነገር በቅርበት ሁለቱን ወረዳዎች አማሮ የኮሬ ህዝቦችና የገላና ወረዳ የጉጂ ህዝቦች አንድ ላይ በመጠናከር ያሉንም ችግሮቻችንን እንደ አመራር በቅርበት እየተነጋገርን በጋራ እየሰራን ያለ ነው። መከላከያ ሰራዊትም ትልቅ አስተዋጽኦ እያደረገ ከህዝቡ ጎን ሆኖ
ማድረግ ያለበትን ነገር ለየት ተቀን ተንክሮ እየሰራ ነው ከኛ ጋራ።
እሳቸው ይሄንን ይበሉ እንጂ በከተናው በተደጋጋሚ በሚፈጸሙ ጥቃቶች ባለፉት 2 እና 3 አመታት ውስጥ ከ600 በላይ ንጹሃን ዜጎች በግፍ መገደላቸውን የአከባቢውን ባለስልጣናትን ዋቢ በማድረግ ቪኦኤ ተከታትሎ መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ለዘገባውና መሰግናለን። አድማጮች ተከታዩ የመስሄር ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመለሳል። የትራምፕ አስተዳደር ዩናይትድ ስቴትስ የገቡ ፍልሰተኞች የአገሪቱ መንግስት የሚያቀርበውን የህክምና የምግብና እንዲሁም የቤት ክራይ እርዳታዎች ተጠቅሞ ከሆነ የቋሚ ነዋሪነት ሰነድ ወይም ዜግነት የማግኘት እድል እንዲነፈጋቸው የሚያደርግ አዲስ ፖሊሲ ያወጣ አክቲቪስቶች ያሏቸው ትላንት ይፋ የሆነውን አዲስ ፖሊሲ ደሃ ፍልሰተኞችን ፍትህ በጎደለው መንገድ ኢላማ ያደርጋል በማለት ተቃውሞታል። የአሜሪካ ድምጽ የራዲዮ የዋይት ሃውስ ዜና አቀባይ ፓትሲ ዋዳ ኩዝዋራ ያጠናቀረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
አርቱሮ ባልቢኖ ከ14 ዓመታት በፊት ህጋዊ ፈቃድ ሳይኖራቸው ነበር ዩናይትድ ስቴትስ የገቡት። አሁን አሜሪካዊት ባለቤትና ልጆች አሏቸው። የሚሰሩበት የህንጻ ስራ ኩባንያ የሰጣቸው የስራ ዋስትና ደብዳቤም ይዘዋል። ያም ሆኖ ግን ባለፈው መጋቢት ወር የቋሚ ነዋሪነት ፈቃድ ለማግኘት ማመልከቻ ሲያስገቡ አይቻልም ተባሉ። የተሰጣቸው ምክንያት ቤተሰቦ ዝቅተኛ ገቢ ላላቸው ሰዎች የሚሰጠውን የምግብና የህክምና ረድኤት ፕሮግራም ተጠቅመዋል የሚል ነው። አርቱሮ ባልቢኖ የተሰማቸውን ይገልጻሉ።
A veces quiero pensar que todo va a salir bien
I want you to think that everything will be okay and I'll
ሁሉ ነገር መልካም ሆኖ ተመልሼ ከቤተሰቤ ጋር ለመሆን እችላለሁ ብዬ ለማሰብ ፈልጋለሁ።
ብዙ ሌሎች ባልቢኖን የመሳሰሉ ፍልሰተኞች ይኖራሉ። ትላንት ሰኞ ይፋ በተደረገው አዲስ ፖሊሲ መሰረት የግብር ከፋዮች ሸክም ይሆናሉ ተብለው ህጋዊ የመኖሪያ ፈቃድ አያገኙም። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ተጠባባቂ ስራ አስኪያጅ Ken Cuccinelli ያብራራሉ።
President Trump's administration is reinforcing the ideals of self-sufficiency.
የፕሬዝዳንት ትራምፕ አስተዳደር ራስን መቻልና የግል ኃላፊነት እሴቶችን እያስከበረ ነው። ፍልሰተኞች ራሳቸውን ችለው እዚህ አሜሪካ ውስጥ ስኬት እንዲያገኙ ለማረጋጋት ሲባል ነው። ጋችን በአጠቃላይ የህብረተሰቡ ሸክም ሊሆኑ የሚችሉ የውጪ ሀገራት ተወላጆች ወደ አገሪቱ እንዳይገቡ ማድረግ ነው። እዚህ ከገቡም ቋሚ የመኖሪያ ፈቃድ አያገኙም።
የህብረተሰብ ሸክም መሆን የሚባለው አንድ ሰው በ36 ወራት ጊዜ ውስጥ ከአንድ አመት በላይ ለሆነ ጊዜ በመንግስት የሚቀርበውን የምግብ ወይም የቤት ኪራይ እርዳታ ተጠቃሚ ሲሆን ነው። የኢሚግሬሽን አክቲቪስቶች የትራምፕ አስተዳደር ደሃ ፍልሰተኞችን ፍትሃዊ ባልሆነ መንገድ ኢላማ እያደረገ ነው በማለት ይከሳሉ። ህጉ እስከ መጪው ጥቅምት ወር ድረስ ተግባራዊ አይሆንም። ይሁንና በመጤ ማህበረሰቦች ላይ ጫና ማሳደሩ አልቀረም። ክሪስቶፈር ራሞን አንጋፋ የፖሊሲ ተንታኝ ናቸው።
ይህ የህብረተሰብ ሸክም ህግ አንዳንድ ሰዎች የመንግስት እርዳታ ለማግኘት ከመሞከር እንዲቆጠቡ አድርጓል። በኢሚግሬሽንና በጉምሩክ አስከባሪዎች እንዳይነቃባቸው ስለሚፈሩ ነው ለረድኤት ከማመልከት የሚቆጠቡት።
ፕሬዚደንት ትራምፕ በመጪው ዓመት ለሁለተኛ የፕሬዝዳንትነት ጊዜ ይወዳደራሉ። በኢሚግሬሽን ላይ የያዙት ጥብቅ አቋምም ድጋፍ ሊያስገኝላቸው ይችላል። አሁንም ክሪስቶፈር ራሞን
with his base this is something that you know I think is very much a win for him.
ይህ አቋም ለሳቸው ጽኑ ድጋፍ ባላቸው ማህበረሰቦች ዘንድ ትልቅ ተቀባይነት ያገኛል። በተለይም ዲሞክራቶች ህጋዊ ፈቃድ የሌላቸው ፍልሰተኞች የመንግስት ጥማጥቅምን እንዲያገኙ መናገሩን ከቀጠሉ ትራምፕ ለወደፊትም ሊያነሱት ይችላሉ።
አዲሱ ህግ ስደተኞችንና ጥገኝነት ጠያቂዎችን የመሳሰሉት አይመለከትም። የህገወጥ ሰው አሸጋጋሪዎች ሰለባ ለሆኑትና የቤት ውስጥ ጥቃት ለተፈጸመባቸው ሰዎችም አስተያየት ያደርጋል። ህጉ ከቤተሰብነት ጋር በተያያዘ ፍልሰት ላይም ተፈጻሚነት አይኖረውም። ምክንያቱም የሚያመጧቸው ቤተሰቦች እንደሚረዷቸው ሰነድ ፈርመው ስለሚቀበሏቸው።
ወደ ተከታዩ ዝግጅት እንወሰዳችሁ። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ ፕሮግራም ቀርጾ ትምህርት ቤት ለመገንባት እየተንቀሳቀሰ መሆኑን ለአሜሪካ ድምጽ ተናግሯል። በስሙ የተሰየመም ግብረሰናይ ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳው ዝግጅት ዝርዝሩን ይነግረናል። የሰውየውን ማንነት ጨምሮ
ኃይሌ ገብረስላሴ ከመጀመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ ከታዳጊዎች ውድድር እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ፣ የወርቅ ሜዳሊያዎችን አጠለቀ፣ ከአንድ ማይል እስከ ማራቶን ድረስ ሬከርዶችን ሰባበረ። ለኃይሌ ገብረስላሴ ሩጫው ቀላል ይመስል ነበር። አሁን በተለያዩ የንግድ ዘርፎች ከ3000 በላይ ሰራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን በስጋት የተሞላ እንደሆነ ይገልጻል።
አንደኛው ላይ ስታረጅ አንደኛው ላይ ደግሞ ወጣትነት ይገባል። ሽግግሮቹ ጥሩ ናቸው፣ መጥፎ አይደሉም። ግን ያው በፊት ጥቂት ነበር፣ አሁን ደግሞ ብዙ ሆነን በዛው ልክ ራስ ምታቱ አለ። በፊት እንደው መጀመሪያ ብቻህን ነበር፣ ከዛ አሰልጣኝ ማናጀር ወይ ደግሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎች የሚቆጠሩ ከ3000 የዘለለ ሰራተኛ ጋር ኪኪው ይጨምራል። ጥሩ ነው እንግዲህ እኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው ራስ ምን እንደሆነ የምል ራስ ምታት ውጣ ውረድም ቢኖረው ሳቲስፋክሽን ይሰጣል። ግን ያው የምትፈልገው ቢዝነስ እንደምታቀደው አይደለም። ያው ብዙ ቻሌንጆች አሉት። አንዳንድ ቦታ ኢንከሬጅ ያደርጋል፣ ሌላ ቦታ ደግሞ ዲስከሬጅ ያደርጋል። ስጋት ይበዛበታል። አንድ ቢዝነስ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ ፎከስ ማድረግ ያለብክ። መስጋት በጣም ከባድ ነው። እንዲሆንብኛል ስትል በቃ አሁን ብዙ ጊዜ ሰዎች ቢገነዘቡን ደስ ይለኛል። ለምሳሌ አንድ ኢንቨስተር አንድ ድርጅት አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ አይደል። በቃ ፉፍ የእንትና የዳባት ወደመ ተቃጠለ ይላል። በዛ ስር ያሉትን ህዝቦች አያስባቸው። በዛ ውስጥ እየሰሩ እየራ የሚበሉትን አያስበው። ከንግዱ በላይ በቃ እነዚህ ስጋት ምንጮች በጣም በዙ። በዝና ስለዚህ እኛ ሰው ነን እንታመማለን። እንደ እኔ በእውነት እንደ ነጋዴ ማን ነው እነዚህ ኢንቨስተሮች ሁሉ እንደ እኔ ከሆኑ በእውነት ሁላችንም በሽተኞች እየሆንን ነው ማለት ነውና አላለም። እኔ ሰዎች በሚረዱን መልኩ ቢረዱኝ እኔ ደስ ይለኛል። አስቸጋሪ ነገር ነው። በዚህ ሲቹዌሽን ላይ ምን ያህል እንሄዳለን እሱ እግዚአብሔር ያውቀው።
በቅርቡ በአማራ ክልል የዋገምራ ዞን የሚገኝ የዳስ ትምህርት ቤትን ህንጻ ማሰራት የጀመረውና ባለፈው ሳምንት ደግሞ ለልቡ ማን ህፃናት መርጃ 1 ሚሊዮን ብር ስጦታ ለመስጠት ቃል የገባው ኃይሌ ካሯጭነቱና ከንግዱ ቀጥሎ አዲስ መንገድ ጀምሯል። በስሙ የተሰየመ ግብረሰናይ ድርጅት በቅርቡ ስራ ይጀምራል።
ፋውንዴሽን እናቋቁምና ድርጅታችን በየአመቱ ከሚያገኘው ላይ የተወሰነ ገንዘብ ለዛ መድበን በትምህርት በተለይኛ ሞር ምንሳ መስራት እንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋር በተያያዘ ለመስራት እንፈልጋለን። እንግዲህ እኔ ብዙ ወዳጆች አሉ በውጭ ሀገር፣ እነሱም ደግሞ እዚህ ለመሳተፍ ይፈልጋሉ። ሰየው ይምጡ። ግን የራሳችንን የውስጥ እንትን እርካታ ለማግኘት ነው። እኔ ከሌ ለመርዳት ከሌ እንትን ለማለት ብቻ ሳይሆን እርካታ ለማግኘት ነው።
ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ኃይል አይፈልግም።
ሀገር እኮ አሁን ሰው ስለ ነጻነት ያወራል። በቃ ነጻ ምናምን ማን ነው ነጻ የሚወጣው? እኛ ምን በጣም ባሪያ እኮ ነው የሆነው። በእንድ ነው ባርነት ማን ነው? እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛን ያለ ነው። ድህነቱ ገዛን እየለመንን እንዴት ነው? ምን አይነት ነው ነጻ? አሁን ኢትዮጵያ አሁን እኛ ነጻ ወጥተናል። አሁን እኮ ሰውም ያው ነጻነት ሌላ ነው። እንትና ምናምን ገዛ እንትና እኮ የእንትን መሪ ሆነ ምናምን እንዴ! እኛን እየመሩ ያሉ እኮ ሌሎች ናቸው። ስንዴና በቆሎ እንትን ዘይት እየሰጡን የምደነግጥበት ነገር ብዙ ዓለሞች ስለዞርኩኝ ከእንትና እንትና ይሄ መጣለን ይሄ እርዳታ ተሰጠ። ከዚህ በላይ ባርነት አለ እንዴ? ከዚህ በላይ ግዞት አለ እንዴ?
የግብረሰናይ ድርጅቱ ዋና ትኩረት ትምህርት ላይ የሆነውም ለዚህ እንደሆነ ኃይሌ ለቪኦኤ ተናግሯል።
ትምህርት ላይ ለምን እንደሆነ ያልከኝ እንደሆነ ኦፍኮርስ ሰው የሚለወጠው እኮ በትምህርት ነው። ምን እንትኑም እኮ ብሏል፣ ዝም ብለህ ብቻ አሳትስጠው የአሳ አጠማመዱን አሳየው ነው። አሁን እኛ ልጆቻችንን መቀየር ካለብን ሀገር የምትቀየረው በትምህርት በስራ በምናምን እንጂ በእርዳታና በልመና የትም አንደርስም። ዝም ብለን እኔ የምልህ መንግስትም ህዝብም ሁሉም እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን። ከዚህ ሁሉ ግን ልጆቻችንን እያስተማርን ትምህርት ቤቶችን እያስፋፋን ፈጠራዎች እየተስፋፉ እንዲሄዱ ፈልጋለሁ። ይሄ ደግሞ ምንም እኔ የፈለሰፍኩ ሳይሆን ዓለም ያደገበት ዓለም የተቀየረበት መንገድ ነው። ከዚህ ውጪ የለም። አለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደሞ ትኩረት ማድረግ። እኔ ትምርት ቤት ኦፍ ኮርስ መጀመሪያም ሀ በዚህ ኢንቨስትመንት ሲጀምር ትምርት ቤት ነው የከፈቱት። የኔ ትምርት ቤት የባህር ዳር እኮ ትምርት ቤት መጀመሪያ ሲከፈት የመጀመሪያ ትምርት ቤት ከአንድ እስከ 3 ነበር ስንከፍት የነበረው የዛሬ 19 አመት ማለት ነው። የዛሬ ስንት አመት ነው በዶክተር የተመረቁ ልጆች አሉ፣ በኢንጂነሪንግ የተመረቁ ልጆች፣ በማስተራቸውን ያዙ በጣም ብዙ ልጆች ደስ የሚሉ። አሁን ያ በቃ እኔ እርካታ ይሰጠኛል ነው ራሳቸውን ረድተው ቤተሰብን አገርን ይለውጣሉ። አሁንም ዘሮ ዘሮ ዋግምራም ላይ ትምርት ቤት በቃ ስናይ እንዴ ተማሪ እንደዚህ መማር የለበትም ዳስ ውስጥ በቃ ተነቃነቀ። እኛም ትምርት ቤታችንን አሁን ሰርተን ያው እናስመርቅ ነው። ወደ 4 ሚሊዮን ብር የፈጀብን ትምርት ቤት ነው። አሁን ከዚህ በኋላ ራሱ መንግስትም ለምን ከአንድ ላይ ሄዶ የሚቀጥለው 2012 ላይ አንድም ተማሪ በዳስ ትምርት ቤት ውስጥ አይማርም ተብሎ ወጥቷል።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ከበደን ለዝግጅቱ እናመሰግናለን። አድማጮች አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ ፌክ ኒውስ ወይም የፈጠራ ወሬ አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳች የሐሰት ዜና ነው። ፌክ ኒውስ ወይም የፈጠራ ወሬ በተለይ አሁን ብዙ አድማጭና አንባቢ ከሚታወቁ የዜና ማሰራጫ ጣቢያዎች ይልቅ ከተለያዩ የማህበራዊ መገናኛዎች ዜና በሚፈልግበትና ሐሳቡን በሚያንሸራሽርበት ዘመን አደጋው ከፍተኛ ሆኗል።
ፌክ ኒውስ የፈጠራ ወሬ በማህበረሰብ ውስጥ መተማመንን ያሳጣል፣ መንግስትና ህዝብን ከህዝብ ያጋጫል። በፌክ ኒውስ ወይም በፈጠራ ወሬ ስርጭት ላይ ጥናት ያደረጉ ማርከሻውንም የሚመክሩ ባለሙያ ለጥያቄው መልስ ፕሮግራም ጋብዘናል።
ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን።
ፕሮግራሙ የሚቀርጽበት ቀን ነገ ረቡዕ ናሴ 7 2011 ዓመተ ምህረት ነው መሆኑን እናስታውሳችኋለን። ጥያቄዎቻችሁን በኢሜይል horn@voanews.com ላይ ላኩልን ወይም በስልክ ቁጥራችን 202-205-9942 የውስጥ መስመር 14 ላይ ደውላችሁ አኑሩ።
ወይም በፌስቡክ @voaamharic ላይ አስፍሩ። የስልክ ቁጥራችሁን ካሳወቃችሁንም ፕሮግራሙ ሲቀርጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን።
ለጥያቄው መልስ
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች እንዲሁም በአሃዱ ራዲዮ ኤፍኤም 94.3 በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ የፖለቲካና ምጣኔ ሀብት ዝግጅት ነው።
የኢንዳውመንት ኩባንያዎች እንደ ሀገር ሀብት መታየት አለባቸው ሲሉ በአዲስ አበባ ዩኒቨርሲቲ የላዕላይ ምጣኔ ሀብት መምህር አለማየሁ ገዳ አሳሰቡ። ሰሞኑን አዲስ አበባ ላይ በተካሄደ የማህበራዊ ጥናት መድረክ ላይ ጽሑፍ ካቀረቡና ከተናገሩ ምሁራን አንዱ የሆኑት ፕሮፌሰር አለማየሁ የምጣኔ ሀብት ምክር ቤት መቋቋም አለበት የሚል እምነት እንዳላቸው ጠቁመው ኢትዮጵያ ልማታዊም ዲሞክራሲያዊም መንግስት ያስፈልጋታል ብለዋል። መለስካቸው አምሃ በመድረኩ ላይ ተገኝቶ ተከታትሏል።
ፎረም ፎር ሶሻል ስታዲስ ዲሞክራሲያዊ የለውጥ ጉዞ በኢትዮጵያ የለውጥ እርምጃዎች አንድምታዎቻቸውና አማራጮች በሚል ሰፊ ርዕስ ስር ባዘጋጀው ህዝባዊ የውይይት መድረክ ለዛሬ የውይይት ርዕስ ሆኖ የቀረበው የማክሮ ኢኮኖሚ ፖሊሲና በኢኮኖሚ ውስጥ የመንግስት ሚና የሚል ነበረ። በዚህ ርዕስ ላይ ጥናታቸውን ካቀረቡት ሁለት ተመራማሪዎች መካከል በአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚክስ ፕሮፌሰር አለማየሁ ገዳ እንዳስገነዘቡት እንደ ኢትዮጵያ ላለች ድሃ ሀገር የሚያስፈልጋት መንግስት ድሃ ተኮር የልማት መርሃ ግብር ዘርግቶ ልማት የሚያሳልጥ መንግስት ነው ሲሉ ተከራክረዋል። ይሁንና ይህ ልማታዊ መንግስት እንደቀደመው የኢህአዴግ መንግስት የእውቀት መሰረት የሌለው ሳይሆን ከዚያ በተለየ መንገድ መሆን እንዳለበት ያስገነዝባሉ።
ድህነትን በፍጥነት ለመቀነስ ከፍ ያለ አቅም ስለሚያስፈልገው በኢኮኖሚ ውስጥ የሚኖረው ሚና መቀነስ ሳይሆን በእውቀት ላይ የተመሰረተ በማድረግ የበለጠ ማሻሻል አለበት። በእውቀት ላይ የተመሰረተ ደግሞ ቆንጆ ምሳሌ የኢትዮጵያ አየር መንገድ ነው። በተጓዳኝም የግሉንም ክፍለ ኢኮኖሚ እያጎረበተ መቀጠል አለበት። ከተቻለም ይህን ሀሳብ የፖለቲካ መወዳደሪያ ሳይሆን ብሔራዊ ስምምነት ያለበት አገራዊ ጉዳይ ማድረግ ጥሩ ይመስለኛል። ይህ የሚያስፈልገው አገር በቀሉ የግል ክፍለ ኢኮኖሚ ደካማ ስለሆነ ብቻ ሳይሆን የሚፈልገው የልማት አይነት ድሃ ተኮር ግዙፍ መዋለ ነዋይ የሚጠይቅ ብቻ ሳይሆን በአብዛኛው ድሃ ተኮር የሆነው የልማት መስክ የግሉን ክፍለ ኢኮኖሚ የማያማልል ስለሆነም ነው።
ይህ ልማታዊ መንግስት ደግሞ ልማታዊ ብቻ መሆን አይችልም ይላሉ አክለው።
የሀገራችንም ህዝብ በኢህአዴግና በትክክለኛው የልማታዊ መንግስት ሳቢ መካከል ግዙፍ ልዩነት እንዳለ ተገንዝቦ ለበፊቱ ኢህአዴግ ያለውን ጥላቻ በልማታዊ መንግስት ሀሳብ ላይ ሊያደርገው አይገባም። ሁለተኛ፣ ሌብነትን ለማስወገድ፣ ሰብአዊ መብትን ለማክበር፣ ፍትሐዊ ክፍፍል ለማምጣትና በአጠቃላይ ለልማቱ ቅድመ ሁኔታ የሆነውን ፖለቲካ ለማረጋጋት መንግስት ልማታዊ መንግስት ብቻ ሳይሆን የግድ ዲሞክራሲያዊ ልማታዊ መንግስት መሆን አለበት።
ለዚህ የውይይት መድረክ የታደሙት ብዙ እንደነበሩ አዘጋጆቹ ገልጸዋል። ይሁን እንጂ ዳራሹ የነበሩት ጥቂቶች ናቸው። የጥቂቶቹ ተሳትፎ ግን ከፍተኛ ነበረ። ብዙ ጥያቄዎች የጥናት ጽሑፎቻቸውን ላቀረቡት ተመራማሪዎች ለፕሮፌሰር አለማየሁ ገዳ እና ለዶክተር ቴዎድሮስ መኮንን ተሰንዝረዋል። ከቀረቡት ጥያቄዎች መካከል ለመሆኑ አዲሱ የኢህአዴግ መንግስት ከዩኒቨርሲቲዎችና ከተለያዩ የምርምር ተቋማት የፖሊሲ አመንጭ ምሁራንን እገዛ ይጠቀማል የሚለው አንዱ ነበረ። ፕሮፌሰር አለማየሁ ምላሽ ሰጥተዋል።
የሚጠቀም አይመስለኝም። ብዙ አይታችሁ እንደሆነ ጠቅላይ ሚኒስትሩ አካባቢ ያሉ ሰዎች ወርልድ ባንክ፣ አይኤምኤፍ ከዛ የመጡ ወይም አንዳንድ እነሱ የሚከፍሉላቸውም ናቸው። ስለዚህ እኔ የሚመስለኝ ምንድን ነው እንደ ሌሎች ሀገሮች ለምሳሌ እንደ ኮሪያ ወይ እንደ አሜሪካ ወደፊት ኮንስቲቱሽን ውስጥ ማድረግ ኢኮኖሚክ ካውንስል ጠቅላይ ሚኒስትሩን ወር ፕሬዚዳንቱን የሚመክረው ዶክተር አብይ መጡም ሄዱም በቋሚነት ኢኮኖሚክ ካውንስል ነገር ቢኖርና ከኢትዮጵያ ኢኮኖሚክ አሶሲሽን ከኢትዮጵያ ውስጥም እዚህ ካሉ ኢኮኖሚስቶችም ውጭ ካሉ ኢኮኖሚስቶችም ተዋቅሮ ልክ ጠቅላይ ሚኒስትሩ ህግ ላይ እንዳረጉት አይነት ነገር ቢደረግ አንዱ ድክመቱም የዚህ የአዲሱ መንግስት አንዱ ድክመት የሚመስለኝ እሱ ይመስለኝ።
በገዢው ግንባር አባል ድርጅቶች ይዞታ ስር ስለሚገኙት ኢንዶመንት ኩባንያዎች ምጣኔ ሀብታዊ ስፍራም በውይይቱ ወቅት ተነስቶ ነበረ። ይህን በተመለከተ ፕሮፌሰር አለማየሁ ያላቸውን አስተያየት ሰጥተዋል።
እንደውም የሚያሳስበኝ ኢንዶመንት ፈንዶቹ እንደ ሀገር ሀብት መታየት ያለባቸው ይመስለኛል። ምክንያቱም ሰፊ ገበያ አስበው ሰፊ ነገር ለመስራት የተነሱ ነገሮች ናቸው አይደል? በጠባብ ገበያ መኖር አይችሉም። ሰፊ ገበያ ውስጥ ካልሆኑ በሆል ኢትዮጵያ ውስጥ ካልተንቀሳቀሱ መኖር አይችሉም። ስለዚህ እነዚህ ኢንዶመንት የሚባሉት ካምፓኒዎች ቢከስሩ የሀገር ኪሳራ ነው በሌለት አገራዊ ፖለቲካል ራዕይ እና ፖለቲካል ሶሉሽን የሚያስፈልገው ይመስለኛል። አለበለዚያ ሌላ ብክነት ነው የሚሆነው ብዬ ነው እናቆመው እሱ ላይ።
ከለውጡ በፊት የነበረው የኢትዮጵያ ማክሮ ኢኮኖሚ ይዞታ ምን ይመስል ነበረ? የኢትዮጵያ የእድገት ምጣኔስ ምን ይመስል ነበረ? በእርግጥ ኢትዮጵያ ባለፉት 27 ዓመታት እንደሚባለው የድሃ ዜጎቿን ቁጥር ወደ 22 በመቶ አውርዳለች። እነዚህን የመሳሰሉ ጥያቄዎችን በስፋት የዳሰሰውን የሁለቱን የምጣኔ ሀብት ተመራማሪዎች ጥናት ሰፋ ባለ መንገድ እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከዚሁ ከንግድና ምጣኔ ሀብት ርዕስ ጋር ያቆየናል። በቤንሻንጉል ጉምዝ በሎ ጀንገፎይ ወረዳ በግብርና ስራ ላይ ነዋይ አፍሳሽ የሆኑ አንዳንድ ባለሀብቶች በጸጥታ ስጋት ምክንያት በዚህ ዓመት እርሻ ያለማረሳቸውን ተናግረዋል። ቀደም ሲል ተፈጥሮ በነበረው ሁከት የወደመ ሰብልና ንብረት ካሳም እንዳልተከፈላቸውና ይህም ቅሬታ እንዳሳደረባቸው ለአሜሪካ ድምፅ ገልጠዋል። በሎጅ ጋንፎይ ወረዳ የሚገኝበት የካማሺ ዞን አስተዳዳሪ በበኩላቸው ባለፈው መስከረም የተነሳውን ግጭት ተከትሎ ጥቂት ባለሀብቶች ንብረታቸው በወደሙ በአሁኑ የምህር ወቅት ስራ ላይ አለመሰማራታቸውን ነው የጠቀሱት። ሁኔታው በዞኑ ምርትና አቅርቦት ላይም ጎጂ ተጽዕኖ እንደሚኖረው ተናግረዋል። ለችግሩ መፍትሄ ለማበጀት ከክልልና ግጭቱ ከተፈጠረባቸው አዋሳኝ ዞኖች ጋር እየሰሩ መሆናቸውንም ለአሜሪካ ድምፅ ገልጠዋል። ናኮር መልካ ዝርዝሩን ይዟል።
በሎጃ ገንፎይ ወረዳ ውስጥ የበቆሎ ምርጥ ዘር በማምረት ለብዙ ዓመታት ሲሰሩ መቆየታቸውን በወደፊቱ ስራዬ ላይ አሉታዊ ጫና ሊያሳድርብኝ ይችላል ከሚል ስጋት ስማቸው እንዳይጠቀስ የጠየቁ ነዋይ አፍሳሽ በኦሮሚያና በቤኒሻንጉል ጉሙዝ አዋሳኝ ቦታዎች ላይ ከ10 ወራት በፊት ተፈጥሮ በነበረው ግጭት ወደመብኝ ያሉትንም ነግረውኛል።
ባለፈው አመት የ2010 11 ምርት ዘመን 300 እስከ 400 ሄክታር የሚሆን ዘራ አባዛን ዘራን እንክብካቤ ሰጠን። ከዛ በኋላ በንሻንጉል ጉሙዝና በኦሮሚያ ክልል ግጭት ተፈጠረ። እንግዲህ ሁሉም በስተሮች እዛ ላይ ያለ ነው ሸሸ ነው። ለምን
ሆናላችሁ በቦታ የነበራችሁ?
አንድ አካባቢ ላይ የነበርነው ወደ 11 በስተር ነበር። መጀመሪያ ላይ እዛ ያለው አጥታሎቹ ተዘረፉ። በማይታወቁ እዛ ያሉት አካሎች ናቸው። እንግዲህ
እንዲሁ ስማቸው እንዳይጠቀስ የጠየቁ ሌላ ባለሀብትም በበሎ በግብርና ስራ ላይ መሰማራታቸውን የርሳቸውና የሌሎችም በዞኑ ውስጥ ንብረታቸውና ምርታቸው የወደመ ከ50 በላይ ነዋይ አፍሳሾች የደረሰባቸው ጉዳት በገለልተኛ አጣሪ ቡድን መገመቱን ተናግረዋል። መንግስት ካሳ እንደሚከፍለን ቃል ቢገባልንም እስካሁን ያገኘነው ነገር የለም። ይህም በስራችን ላይ ጫና አሳድሯል ብለዋል። ለገለልተኛ አጣሪ ቡድኑ ሰብስበን ያስገባነው መረጃ እውነተኛ የሆነ መረጃ ነው። ከዛ በኋላ ምን ሂደት ላይ እንደደረሰ ማናቀም። መረጃው ተሰብስቦ ከገባ የሶስት ወራት ጊዜ አልፏል። ሆኖም እስካሁን ካሳ የከፈለን አካል የለም። ሰብላችን ንብረታችን እንዳለ ወድሟል። ለግብርና ስራ የሚውሉ ማሽኖች የተቃጠሉባቸው ሰዎች ሁሉ አሉ። መንግስት ይህንን ነገር ተገንዝቦ ካሳውን ቢከፍለን የተሻለ ይሆናል። ካሉንም የገለልተኛ አጣሪ ቡድኑን ለመክሰስ ያሰብን ነው።
ይያና ከሰስና ከንጀሙ ያኔ ካካ
የስጣራ ቁጥር በእጃቸው እንደሌለ ገልጸው ቁጥራቸውን ከመናገር የተቆጠቡት የበሎ ጀገንፎ ወረዳ አስተዳዳሪ አቶ ኢንሳ መንቴ ባላብቶቹ የግብርና ስራቸውን አለመከወናቸው እርግጥ መሆኑን ቢናገሩም ወደ ስራ ያልገቡበት ምክንያት ግን የጸጥታ ችግር ነው በተባለው አይስማሙም።
ጠይቀናቸዋል በተለይ ሰራተኛ ደሞዝ ለመክፈል በጣም ዘንድሮ በካንስራ ነው የሚያሰሩ። ስለዚህ በርካታ በቀን ወደ 200 ምናምን ብር ነው የሚያስጠይቃቸውና ስለዚህ አያዋጣኝም በሚል ነው አቋርጦት ያለ እንጂ አሁን ግን በጸጥታ ጋር ያይዞ ያልተመለሱ ካንስራተኞችም ስላሉ እንደልባቸው ማግኘት አይችሉም። ለዛ ነው እዚህ ያሉም በቃ ገንዘብ ጨምሮ ነው ያው የቀን ክፍያቸው ጨምሮ ነው። ያ ደግሞ ለኛ ዋጭነት አይደለም በሚል ነው የተወሰነ ካር ታያርሱ የበሩ እንጂ ከዛ ውጪ ከተጥታ ጋር ተያይዞ ምንም እኛ ጋር ምንም አይነት ችግር የለም። ከተጥታ ጋር ተያይዞ ያለው ችግር የለም እኛ ጋር።
አስተዳዳሪው በመጪው አመት የተሻለ የግብርና ምርት ይገኛል ብለው የተሻለ የግብርና ምርት ይገኛል ተብሎ እንደሚጠበቅም ተናግረዋል። የካማሺ ዞን ዋና አስተዳዳሪ አቶ ታሪኩ ኩመራ ግን በወረዳ አስተዳዳሪው ሐሳብ አይስማሙም። በወረዳው ብቻ ሳይሆን በዞኑም ጭምር የሚቀጥለው አመት ምርት ይቀንሳል የሚል ስጋት እንዳላቸው ተናግረዋል። በቀረበው ቅሬታ ላይም ማብራሪያ ሰጥተዋል።
ጃዊ ባለሀብትነት ብሎ ተስማርተው ስራው ተገቡ 77 ባለሀብቶች ናቸው። የዞን ሁሉ ባለሀብት ምርት ግን አልተቃጠለም። የተቃጠሉት ባለሀብቶች ምን ያህል እና ምን ያህል ሳር ምርት ተቃጠለ ምርጠኛ ሆኖ የሚሰጥ ሆኖ ደረሰ ጉዳት ግን አለ። ያን ጉዳት ደግሞ የተደራጀ ኮሚቴ ከፌደራል መንግስት ደራጅቶ መጥቶ እሱን ጥናት አድርጎ በተለያየ የሚመለከተው ባለድርሻ ስብጥር መጥቶ ጥናት ጨርሶ ሪትን የሆነ ዶክመንት ለክልሉም አደጋ ስጋት ምግብ ዋስትና ተረክቦ እንደኛ እንደ መንግስት ቀደም ሲል ለዚህ ፐርፐዝ የተያዘ ድጋፍ የሚደረግበት ገንዘብ እንኳ ባይኖር ልዩ ውሳኔ ሊሰጥበት እንደሚገባ ግን ዛሬ ራሱ ከሰዓት በፊት ለክልሉ አደጋ ስጋትና ምግብ ዋስትና አስፈጥ ኃላፊ ጋር ተነጋግረን በዚህ ጉዳይ ላይ
የምርት መቀነስ ሊያጋጥም ይችላል ይላሉ አንዳንድ ሰዎች። እሱ እንዴት ነው የሚያዩት ይህንን ነገር?
ይሄ ሊቀነስ የምችልበት አገባብ አለ። ለምሳሌ አሁን ስራ ፓርት ላይ አጠቃላይ አመጠን ያሳፈርነው ህብረተሰብ ክፍል በጣም ቆርጠው ስራ ውስጥ የገባ በርከት ያለ አርሶ አደር ቢኖርም አሁንም ቢሆን እነዚህ ሰዎች የተረጋጉ አይደለም። እኛ ግምገማ አምና በዘር ከተሸፈነ መሬት አንጻር ሲገመገም 15% ነው የቀነሰው ምርት በዘር መሸፈር ራሱ እና ምርት ቅነታ ላይም በራሱ ተጽዕኖም አይኖር።
ችግሩን በመገንዘብም ከክልሉ ባለስልጣናት ጋር እየተወያዩ መሆናቸውን ተናግረዋል። የወደመ ንብረትና ምርት ትመና ካካሄደው ገለልተኛ አጣሪ ቡድን ጋር ይሰራል የተባለውን የኢትዮጵያ ኢንቨስትመንት ኮሚሽን ኃላፊዎችን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች ወደ ምሽቱ መጨረሻ ቅንብር ነው የምናልፈው። ሳምንታዊው ሐኪሞን ይጠይቁ።
በሰው ልጅ የተፈጥሮ ስሜት ጠባይ ኃይል የተቀላቀለና ጠባጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው በተነሱ ጥያቄዎች ዙሪያ የተጀመረ ቅንብር ተከታይ ነው ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው። በተከታታይ በቀረበው ዝግጅት ለጥያቄዎቹ ሙያዊ ትንታኔ የሰጡን የዘወትር የፕሮግራሙ ተባባሪ የዩናይትድ ስቴትሱ የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለገዳና በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና በርካታ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በጥያቄ የነበረው ውይይቱ የተገታው ከዚያው ይጀምራል።
ፕሮፌሰር ዮናስ፣ በቀጥታ ወደ ኢትዮጵያ ሁኔታ ዘልቀን፣ በእርግጥ በኢትዮጵያ ውስጥ አሁን የሚታየው አንዱ ሌላው ላይ በቸልተኝነትም በማናለብኝነትም በኃይል የሚደረገው እርምጃ በእነኚህ ምልከታዎች እንዴት ይታያል? ስለ ስነ ልቦና ጤንነትም ሆነ ቅድም የገለጿቸውን ሶስት መሰረታዊ ነገሮች አመዛዝኖ እንዴት ይታያል? ሊያሳስበንስ ይገባል ወይ? እንደ አገር እንደ ሕዝብ አሁን ያለው ሁኔታ መፍትሄዎቹ ምንድናቸው? ማህበራዊውም የስነ ልቦናንም ሕክምና።
እሺ፣ አመሰግናለሁ አሉላ። ሁኔታዎችን የተከታተልኩ ነው። እኔም በእርግጥ ከፍተኛ የመነቃቃት ስሜት አለ አገራችን ውስጥ። ሁሉም ሰው አስተያየቱን እንደ ልቡ የመግለጽ ሁኔታ አለ። በእርግጥ አንድ ነገር መረዳት ያለብን ከመጠን ያለፈ የስሜት አይነት ንዴት ወይም ክልክ ያለፈ ስጋት ስሜት ወይም ክልክ ያለፈ የድብርት ስሜት ሁሉም ሰው አልፎ አልፎ ሊሰማው ይችላል። ግን አንዳንድ ሰዎች ላይ ይሄ ነገር ቀን ተቀን ሰዓት በሰዓት ሁልጊዜ ይታያል። ይሄ እንግዲህ ከስነ ልቦናዊ ወይም ከስነ አእምሮ ችግር ጋር ሊያያዝ ይችላል። ከዛ ውጪ ግን በእርግጥ ባህላዊ ሁኔታዎችም ሊኖሩ ይችላሉ። ለምሳሌ አሁን አንዳንድ ሰዎች በጣም ተናደው የሚናገሩበትን ነጥብ ሄጄ አይቼዋለሁ ዩቲዩብ ላይ። ይሄ ሰውዬ እስኪ ውጉዝ ወማሪዮ ሲያስባለው ምን እንደነው ብዬ ዩቲዩብን ሄጄ ሳይ ብዙ ጊዜ ካለመደማመጥ ነው እንዳየሁት እንጂ ጥሩ ጥሩ መልእክት ሁሉም በግሌ በእኔ አስተያየት እያለ ጥሩ የሚናገሩ ሰዎች አሉ። እና አንዱ ያየሁት ሊስኒንግ ስኪል አክዩሬት ሪፍሌክሽን ለማለትም አንድ ሰው የተናገረውን ነገር የሚለውን ነገር በጥሞና አዳምጦ ከዛ በኋላ ይሄ ሰውዬ ያለው ምንድን ነው ብሎ መልሶ የመመዘን ነገር አንዳንዴ የሚጎድል ይመስለኛል። ከዛ ባለፈ ግን አንዳንድ በርግጥ የስነ ልቦናዊ ችግሮች ምናልባት ሚና ሊኖራቸው ይችላል በአንዳንድ ሁኔታዎች የሚል ጥርጣሬ አለ። ለምሳሌ ያክል ጎጃም ውስጥ ባለፈው ዶክተር አምባቸው ላይ ደረሰው አደጋ እንዴት ለመረዳት ይቻላል ያል ሁኔታ እየሳስበው ምናልባት ግምት ነው። በርግጥ ይሄ መጠንቀቅ አለብን። ምናልባት እዛ ሁኔታ ውስጥ የስሜት መረበሽ ወይም ከፍተኛ የስጋት ስሜት ውስጥ ገብተው ሊሆን ይችላል ወይ ጀነራል አሳምነው የሚል ግምት ነበረኝ። ካላቸው ከፍተኛ ፓሽን ወይም በከፍተኛ ስሜት ነበር መሰለኝ ስራቸውን የሚሰሩት። ብዙ ጊዜ ትልቅ ፓሽን፣ ትልቅ ስሜትና በትልቅ ጉጉት አንድ ሰው ብሎክ ማድረግ ያንን መንገድ መዝጋት ግለሰቡን ለንዴት ለጥርጣሬም ሊያጋልጠው ይችል ይሆናል ወይ የሚል ብዙ ቲዮሪዎች አሉ። ሁኔታው መታየት አለበት ሶሻል ከፖለቲካ አንጻር ነው። ግን እንዲሁ እንደ ማንኛውም ሰው እኔ ማንጎሌ ላይ መጥቷል። በእርግጥ ሰውየውን አልመረመርኳቸውም። እኔ እንዲህ ናቸው እንደዛ ናቸው ለማለት አይደለም። ግን ምናልባት ፕሮቮኬሽን ማለትም ለከፍተኛ ስሜት ለከፍተኛ ንዴት የተጋለጠን ሰው መተንኮስ ብዙ ላስቸግር ይችላል የሚል ነገር አለ። በእርግጥ በዚህ አጋጣሚ ህይወታቸውን ላጡ ሰዎች ሐዘኔታ መግለጽ ፈልጋለሁ። ጀነራል ሳረም፣ ዶክተር አምባቸውም። በአጠቃላይ ግን
የመደማመጥ ችግርም ያለ ይመስለኛል። በስነ ልቦናዊ ስራ ላይ ሰውዬው ያለውን በደንብ አዳምጦ አኪሬት ሪፍሌክሽን መልሶ ይሄንን ነው ያለው የማለት ነገር ያስፈልጋል።
መልካም። ምክንያታዊ ተጽዕኖ ያሳደረ ስሜት ሲፈጠር ያን እንዴት መወጣት ይቻላል የሚለውን ከሙያቸው አንጻር ለመመልከት እንሞክራለን። ዶክተር ዋልተ ንጉስ በቀጥታ ደርሶ ልሻገር። በቀደሙ ፕሮግራሞች በሰጧቸው አስተያየቶች እርሶም በንድፈ ሐሳብ ደረጃ ከቀረቡት በአጠቃላይ ሰዎች የቁጣን ስሜት በሌሎች ላይ በኃይል መግለጽን በተለየ የመነሳሳት ስሜት የሚያደርጓቸውን መርምረዋል፣ ሐሳቦችን አካፍለውናል። ቀደም ብሎ ፕሮፌሰር ዮናስ የመለሱት ጥያቄ ጋር ልውሰድ እርሶንም። በኢትዮጵያ ዛሬ ያለው ሁኔታ ሊያሳስበን ይገባል ወይ? ሁኔታዎች ከእጅ የሚወጡበት አይነት አዝማሚያ አለ ወይ? ይሄስ የቁጣን ስሜት በሌሎች ላይ በኃይል መግለጽ እንዴት ነው የሚታየው?
አመሰግናለሁ አሉላ። እስካሁን ድረስ የተወያየንባቸውን ነጥቦች እንደው በአንድ ቃል አጠቃልለው ብትለኝ የምሰጥ መልስ ምንድነው? እስካሁን እየተነጋገርን ያለነው ከኔ እይታ አንጻር መሰረታዊ ችግሩ አግሬሽን ነው፣ ስሜትን በድርጊት መግለጽ። ለምንድን ነው ይሄ ነገር የመጣው ብዬ አሁን ወደ ኋላ መለስ ብዬ ነው እኔ የሚመስለኝ ትልቁ ምንድነው የግራ መጋባት ወይንም የፍራስትሬሽን ወይንም የደስፐሬት የሚለው እንግሊዝኛው ቃል የሚወክለው ስሜት ይመስለኛል። ግራ መጋባት፣ ምን ላድርግ፣
ተስፋ የመቁረጥ አይነት ስሜት።
ተስፋ መቁረጥ ብቻ ሳይሆን አፋጣኝ እርምጃ መወሰድ አለ። ችግር ላይ ነን፣ አፋጣኝ እርምጃ መወሰድ አለበት። እኔ ከሁሉ የበለጠ ኃላፊነት አለብኝ፣ ስለዚህ እኔ ሞስዶ ደግሞ ይሄንን ነው የሚሉ የስሜትና የውሳኔ ቅደም ተከተሎች ያሉበት መስለኛል። ባርዳ ላይ የተገጠው ነገር ችግር ሰመራይዝ ብናደርገው ችግር ስለመኖሩ ዶክተር አብይም ሲናገር ሰምተናል። የተለያዩ የፖለቲካ ሰዎች የራሱ የመከላከያ ሚኒስትር ከችግሩ በኋላ ቃለ መጠይቅ ሰጥተው ችግር ላይ እንደ ኢትዮጵያንም አሁን ያሉት ፖለቲከኞቻችን ችግር ላይ እንዳሉ አምነዋል። ስለዚህ ድርጊቱን የፈጸሙትም ድርጊቱም የተፈጸመባቸውም ሰዎች ለእኛ ግልጽ ያልሆነ ግን በጣም የሚያስፈራ ችግር ውስጥ እንደወደቁ ግልጽ ይመስለኛል። ከዛ ወደ ጀነራሉ ስንሄድ ከሌላው እኔ ጋር ውሳኔ መወሰን ይጠበቃል ያሉ ብለው ያሰቡ ይመስለኛል። እና ውሳኔው ደግሞ የተወሰኑት ሰዎች ላይ እርምጃ መውሰድ እንደሆነ እና እነዚህ ሰንሰለቶች የሚያመለክቱት ወይንም ድርጊቱ በአግሬሽን እንዲገለጽ ሆኗል። ምን ነበረበት መሆን የነበረበት ብለን አሁን እኛ ድርጊቱ ከተፈጸመ በኋላ ቆም ብለን ስናይ እኔ የሚመስለኝ ምንድን ነው ኢትዮጵያ አሁን ያለችው ኢትዮጵያ የብዝሃን ሀገር ናት። ስለዚህ ችግርም እንኳ ቢኖር አለመግባባትም ቢኖር አንድ ግሩፕ ወይንም አንድ ሰው በምንም ተአምር ቀጣይ የሆነ መፍትሄ ሊያመጣ አይችልም። ስለዚህ ይሄ ብቻውን እንኳ በቂ ነበረ አግሬሽንን ለመካድ። ችግር ላይ ነን፣ እኔ ብቻዬን ግን ላመጣው አልችልም፣ እኔ ከችግሩ በጣም ትንሽ ነኝ፣ እኔ የማመጣው መፍትሄ አይመጥንም ችግሩን ብሎ ማስተዋል ያስፈልጋል። በቃ አሁንም አልመሸም። ከዚህም በኋላ ያሉት ትልቁ ችግር ምንድነው? አሁን ፖለቲከኞቻችን በጣም ስራ ስለሚበዛባቸው እነዚህ ነገሮች ቆም ብለው ማየት ይችላሉ ወይ? ኦብጀክቲቭሊ ማሰብ ይችላሉ የሚለው ነው። አሁን እኛም ብንናገር እርግጠኛ ነኝ የእኛን ኢንተርቪው አያዳምጡት። በጣም የሚያሳዝነው ነገር ህዝቡ ነው ምናልባት ሊያዳምጠው የሚችለው፣ ግን የሚጠቅመው ደግሞ ለፖለቲከኞቹ ነው። እነሱ ደግሞ በጊዜም ስለማይኖራቸው ምናልባትም ደግሞ የሰውን ሀሳብ የማዳመጥ ልምዱም ሰልጠጡም ስለማይኖራቸው ምናልባት ፍሬ አላ እናፈራም ብዬ እፈራለሁ። እና ትልቁ ችግር ምንድን ነው ኢትዮጵያ አሁን ባለችበት ሁኔታ አንድ ግለሰብ ወይንም አንድ ግሩፕ በምንም ተአምር ሊያዋጣ ይችላል እንጂ ፍጹም የሆነ መፍትሄ ሊያመጣ አይችልም።
አድማጮች፣ ተከታታይ ዝግጅቱን እዚህ ላይ ልንቋጭ ነው። ሰፊውን ውይይት የሁለቱንም ባለሙያዎች ምልልሶች፣ በርከት ያሉ ሌሎች ጥያቄዎች ጨምሮ በድረገጻችን ላይ እናኖራለን። አሁን የፕሮግራም ማሳሰቢያ ነው።
የናንተ ያድማጮች ጥያቄ የሚስተናገድበት የጥያቄው መልስ ማስታወቂያ ነው። የፈጠራ ወሬ ፌክ ኒውስ አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳችና የሐሰት ዜና ነው። ፌክ ኒውስ ፈጠራ ወሬ በተለይ አሁን ብዙ አድማጭና አንባቢ ከሚታወቁ የዜና ማሰራጫ ጣቢያዎች ይልቅ ከተለያዩ ማህበራዊ መገናኛዎች ዜና በሚፈልግበትና ሐሳቡን በሚያንሸራሽርበት አሁን ባለንበት ዘመን አደጋው ከፍተኛ ሆኗል።
ፌክ ኒውስ ወይም የፈጠራ ወሬ በማህበረሰብ ውስጥ መተማመንን ያሳጣል፣ መንግስትና ህዝብን፣ ህዝብና ህዝብን ከህዝብ ያጋጫል። ፌክ ኒውስ ወይም በፈጠራ ወሬ ስርጭት ላይ ጥናት ያደረጉ ማርከሻውንም የሚመክሩ ባለሙያ ለጥያቄው መልስ ፕሮግራም ጋብዘናል። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ፕሮግራሙ የሚቀርጽበትን ቀን ነገ ረቡዕ ነሐሴ 7 2011 ዓ.ም ምረስ ስርጭታችን ላይ እናሳውቃለን።
ጥያቄዎቻችሁን በኢሜይል horn@voanews.com ላይ ላኩልን ወይም በስልክ 2022059942 የውስጥ መስመር 14 ላይ ደውላችሁ አኖሩት ጥያቄያችሁን፣ ወይም በፌስቡክ @voaamharic ላይ አስፍሩ።
የስልክ ቁጥራችንን ካሳወቃችሁን ፕሮግራሙ ሲቀርጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን። ተሳተፉ ለጥያቄው መልስ። ወንጂት እዚህ ግድም ለዜማ ግብዣ ሰዓት ተገኝቷል።
በጣም ጥሩ ነው። እንደዛ ያለ ነው ንጉሱ። የተመረጠ ዜማ አለ።
ተመርጦልናል። ግሩም ዜማ። ድምጻዊቱ ጸደኒያ ናት።
ህመሜ
ህመሜ የሙዚቃው ርዕስ ነው። እነሆ የዳፍቀኝ ዞሮ ከወገቤ ይወገዳል ጭንቄ ካላስታቤ ለበለ ሐኪሜ ለበለ ፈዋሼ ሰላሜ ሰጠኝ ጤናዬ ዳባሼ የተባረከ እጅ በአምላክ የተቀባ ቢታቀፉት ፍቅር ያሸቱት አበባ የአምላክ ቀባ ቅዱስ የቸርነት ጥበብ በአጭር ይገለጣል በሰው በሰበብ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራሙን ያቀናበረው ንጉሱ ታምሬ ነው። ከዋና አዘጋጇ ከትዝታ በላቸውና ከሁሉም ባልደረቦቻችን ጋር በዚሁ እንሰናበት።
ነገ ረቡዕ እንገናኝ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።